የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ማክሰኞ ጥር 27 2011 ዓ.ም ተመረተ ምሽት ዝግጅቶችን ይዤ አብራችሁ የማመሸው ጽዮን ግርማ ነኝ። በድሬዳዋ ከተማ በተቃውሞ እንቅስቃሴ ላይ ረብሻ እንዲነሳ አስተባብረዋል፣ መንገድ ዘግተዋል፣ ልዩ ልዩ ጥፋቶችን ፈጽመዋል በሚል አስተዳደሩ በቁጥጥር ስር ያዋላቸውን 308 ተጠርጣሪዎች በሶስት መዝገብ ከፋፍሎ ጉዳያቸውን እያየ ነው።
በኋላ ላይ ደግሞ ይግባኝ ስንቀርብ ፌዴራል ፖሊስ እንደሚፈልጋቸው ወይም በሌላ ምርመራ ከተደራጅቶ እንደሚያጣሩ ነው እየተገለጸ ያለው። ስለዚህ ይህንን ከግምት በማስገባት ነው ዋስትና የተፈቀደላቸውን ከልክሏል።
ከተጠርጣሪዎቹ ጠበቆች አንዱ ናቸው። ተከሳሾቹ ዋስትና ተከልክለዋል ብለዋል። በአስተዳደሩ የሚገኙ 14 የግል ጠበቆች በበጎ ፈቃደኝነት ነጻ የጥብቅና አገልግሎት እየሰጧቸው ነው። ጠበቆቹ የሕግ ጥሰት እየተፈጸመ ነው ይላሉ። በሙሉ ዘገባ እንመለስበታለን። ሌሎች ለምሽቱ የተዘጋጁ ዘገባዎችም አሉን። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ የምሽቱ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። የዩናይትድ ስቴትስ ውስጥ የዴሞክራሲ ይዞታ በእጅጉ ተዳክሟል ሲል ዋና መስሪያ ቤቱን ዋሽንግተን ዲሲ ያደረገው ፍሪደም ሀውስ የተሰኘው መንግስታዊ ያልሆነ ቡድን ትላንት ባወጣው ሪፖርት አመልክቷል። ፍሪደም ሀውስ ለተጠቀሰው የዴሞክራሲ መንሸራተት ምክንያቱ ፕሬዚዳንት ዶናልድ ትራምፕ በህግ የበላይነት፣ በጭብጥ ላይ በተመረኮዘው ጋዜጠኛነት፣ በሌሎች መርሆችና በዴሞክራሲ ደንቦች ላይ ካሄዱ ናቸው ያለው ያልተቋረጠ ጥቃት ነው ሲል ከሷል። ሪፖርቱ በዴሞክራሲ አያይዛቸው ተሻሽለዋል ካላቸው ሀገሮች መካከል ኢትዮጵያ ትገኝበታለች። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ዛሬ ማክሰኞ ማታ ሶቱ የተሰኘውንና ስለ አገሪቱ አጠቃላይ ሁኔታ የሚያስረዱበትን ንግግራቸውን ያደርጋሉ። ትራምፕ ዛሬ ማታ እንዳለፈውና አንደኛ ዙር ጊዜ ሳይሆን በአፈ ጉባኤዋ ናንሲ ፔሎሲ የዴሞክራት ፓርቲው አባላት በአብላጫ ቁጥር በሚገኙበት ምክር ቤት ነው ንግግራቸውን የሚያቀርቡት። በንግግሩ ወቅት ከፕሬዚዳንቱ ጀርባ ናንሲ ፔሎሲና የአጥር ግንባታውን ወጪ አስመልክቶ ይሞግቷቸው የነበሩት ዴሞክራቶች እንደሚቀመጡ ይታወቃል። ይህ የዛሬው የፕሬዚዳንቱ ንግግር መቅረብ የነበረበት ባለፈው ማክሰኞ ነበር። ዳሩ ግን ፕሬዚዳንት ዶናልድ ትራምፕ በከፊል የተዘጉት የፌዴራል መስሪያ ቤቶች እንዲከፈቱ እስካላደረጉ ድረስ አፈጉባኤዋ ፔሎሲ ምክር ቤቱን ስላልፈቀዱላቸው ሊከናወን አልቻለም ተብሏል። በፕሬዚዳንት ዶናልድ ትራምፕና በሰሜን ኮሪያው ፕሬዚዳንት ኪም ጆንግ ኡን መካከል የሚካሄደው የሁለተኛ ዙር ውይይት ዝግጅት ለማጠናቀቅ የዩናይትድ ስቴትሱ የሰሜን ኮሪያ ልዩ መልእክተኛ በዚህ ሳምንት ወደ ፒዮንግያንግ እንደሚጓዝ ተገለጸ። በተባበረው አረብ ኤምሬትስ ያደረጉትን ታሪካዊ ነገር ግን አጭር ጉብኝት ዛሬ እያጠቃለሉ የሚገኙት የዓለም ካቶሊካውያን ርዕሰ ሊቀነ ጳጳሳት አባ ፍራንሲስ አቡዳቢው ውስጥ የቅዳሴ ስርዓት መምራታቸው ተገልጿል። ሰሜናዊ አፍጋኒስታን ውስጥ በተካሄደ በተለያየ ውጊያ ታሊባን እስከ 30 ያህል የመንግስት ወታደሮችን መግደሏ ተገለጸ። ጥቃቱ የደረሰው ለአፍጋኒስታን ጦርነት ፖለቲካዊ መፍትሄ ለመሻት ሞስኮ ውስጥ ውይይት እየተካሄደ ባለበት ወቅት ነው። በክፍለ ሀገሩ ዋና ከተማ ኩንዱዋዙ አቅራቢያ ውጊያው ዛሬ ማክሰኞ ድረስ እየተካሄደ መሆኑም ታውቋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። በድሬዳዋ የሃይማኖት በዓል አከባበር ላይ የተፈጸመ ጥቃትን ተከትሎ ተሳትፏችኋል በሚል የተያዙ 27 ተጠርጣሪዎች ላይ አስተዳደሩ የመጀመሪያ ፍርድ ቤት ፈቅዶት የነበረውን ዋስትና የይግባኝ ሰሚ ፍርድ ቤቱ ውድቅ አድርጎታል። አስተዳደሩ በተቃውሞ እንቅስቃሴ ላይ ረብሻ እንዲነሳ አስተባብረዋል፣ መንገድ ዘግተዋል፣ ልዩ ጥፋቶችን ፈጽመዋል ብሎ በቁጥጥር ስር የዋላቸውን 308 ተጠርጣሪዎች በሶስት መዝገብ ከፍሎ ጉዳያቸውን እያየ ነው። በተጠርጣሪነት የተያዙት በአስተዳደሩ የሚገኙ 14 የግል ጠበቆች በበጎ ፈቃደኝነት የነጻ የጥብቅና አገልግሎት እየሰጧቸው ነው። ጠበቆቹ የህግ ጥሰት ጥቃት እየተፈጸመ ነው ይላሉ። አዲስ ቸኮል ከድሬዳዋ ተከታዩን ሪፖርት አጠናቅሯል።
ከሳምንት በፊት በድሬዳዋ ተነስተው በነበረው ተቃውሞ ላይ መንግስት በውከትና ረብሻ ተሳትፏል ብሎ በቁጥጥር ስር ካዋላቸው 308 ተጠርጣሪዎች መካከል በአስተዳደሩ በልዩ ልዩ ኃላፊነት ላይ የሰሩ የነበሩ 5 የአማራ ዲሞክራሲያዊ ፓርቲ ወይም አዴፓ አመራሮችን ጨምሮ 16 ተጠርጣሪዎች በአንድ መዝገብ፣ የአስተዳደሩ ቦክስ ፌዴሬሽን አሰልጣኝ ኤፍሬም ነጋሽ የተካተቱበት 11 ተጠርጣሪዎች በሌላ መዝገብ፣ እንዲሁም ቀሪዎቹ ተጠርጣሪዎች በሶስተኛ መዝገብ ጉዳያቸው እየታየ ነው። ባለፈው አርብ ጥር 24 ቀን ፍርድ ቤት ቀርበው የነበሩት የአዴፓ አመራሮች የተካተቱበት 16ቱ ተጠርጣሪዎች ያስተዳደሩ የመጀመሪያ ደረጃ ፍርድ ቤት እያንዳንዳቸው የ5000 ብር ዋስትና ሲይዘው እንዲወጡ ፈቅዶ የነበረ ቢሆንም ፖሊስ ግን በእለቱ በፖሊስ ጣቢያ እንዲያድሩ አድርጎ በማግስቱ ቅዳሜ ዋስትናቸውን በይግባኝ ሰሚ ፍርድ ቤት አሳግዶታል። እነኚህ ተጠርጣሪዎች ትላንትና ድጋሚ ቀርበው የነበሩ ሲሆን ይግባኝ ሰሚ ፍርድ ቤትም ለአቃቤ ሕግ 7 ተጨማሪ የምርመራ ጊዜ ፈቅዷል። ከተጠርጣሪዎቹ 14 ጠበቆች መካከል አንዱ የሆኑት አቶ እንድሪያስ ተካሊ ግን በውሳኔው ላይ ቅሬታ አላቸው።
እንግዲህ የተጠረጠሩበት ወንጀል ተብሎ የቀረበው ጎማ ማቃጠል እና የመሳሰሉት ነገሮች ነው። በዛ ይግባኝ ዋስትና ጠይቀንላቸዋል። ወይ የስር ፍርድ ቤት ዋስትና ፈቅዶ ነበረ። ዋስትና የፈቀደውን ፖሊስ በተደጋጋሚ በተሰጠው ጊዜ ቀጠሮ አጣርቶ አልቀረበም። ወንጀል ቃላቸውንም አልተቀበለም እና ሌሎች በቂ ምክንያቶችን በማቅረብ ነው ዋስትና የፈቀደላቸው የ5000 ብር ዋስትና። በኋላ ላይ ደግሞ ይግባኝ ስንቀርብ ፌዴራል ፖሊስ እንደሚፈልጋቸው ወይም በሌላ ምርመራ ተደራጅተው እንደሚያጣሩ ነው እየተገለጸ ያለው። ስለዚህ ይህንን ከግምት በማስገባት ነው ዋስትና የተፈቀደላቸውን ከልክሏቸዋል። ምናልባት በሂደት እንግዲህ ሂደቱ ላይ ችግሮች ነበሩ። እውነት ለመናገር የፍርድ ቤት መጥሪያ ይዞላቸው ሲሄዱ ፖሊስ አመራሮች ፖሊስ ጣቢያ አርብ ከሰዓት ላይ መጥሪያውን ሊቀበሉ ፈቃደኛ አልነበሩ። ምስክር እያለ እንደውም ቤተሰቦችን ሂዱና እኛን እምቢ ሲሉን ሂዱና ቤተሰብ ሄዳችሁ ስጡ እናንተ ደግሞ ምስክር ቁጠሩ ብለን 10 ምናምን ሰው አለበት ነው አልቀበልም ያሏቸው። እንግዲህ አንድ የፖሊስ አካል የፍርድ ቤት ማተብ ያለበት ነገር አይደለም። ሌላ ግለሰብ እንኳን ምን እንደሚደርስበት ይታወቃልና ፖሊስ አልቀበልም ሲል እኛ በጣም አስደንቆናል። ከዛም ውጪ ያው እግድ ሳይኖር እስከ አንድ ቀን በማግስቱ ድረስ እስከ ማቆየት ደረጃ ነው የተደረሰው። ያም ደግሞ አላግባብ ነው ብዬ ነው የማምነው። ነው ቅዳሜ እግድ አቀረቡ፣ ለዛሬ ተቀጠረ። የዛሬ ቀጠሮ ላይ ያው ፍርድ ቤቱ ዋስትናውን ውድቅ አድርጎ የጊዜ ቀጠሮ ተጨማሪ ጊዜ ቀጠሮ ነው የሰጣቸው። ምናልባት ይሄንን ይችላል አይችልም እንደ ህግ ባለሙያ ከጠየቀኝ የወንጀል ስነ ስርዓት ህግ ቁጥራችን አንቀጽ 75 ላይ የፍርድ ቤቶችን የይግባኝ ሰሚ ፍርድ ቤት ስልጣን በዋስትና ላይ የይግባኝ ሰሚ ፍርድ ቤትን ስልጣን በግልጽ ነው የሚደነግገው። አንደኛው የስር ፍርድ ቤትን ውሳኔ ማጽናት ነው። ሁለተኛው ደግሞ ማሻሻል ነው። ያም ዋስትናን አክብዶ ወይም ደግሞ ዋስትናን ተጨማሪ ማሻሻል ነው። ግን አሁን የጊዜ ቀጠሮ ይግባኝ ባልቀረበበት ወይም ደግሞ ዋስትና ሊፈቀድ አይገባም የሚል ይግባኝ ቀርቦ አት ሴም ታይም ደግሞ ጊዜ ቀጠሮ ነው የተሰጣቸው፣ ይሄ በህግ ረገድ ተቀባይነት አለው የለውም የሚለውም ከሌሎች ጠበቆች ጋር ተማክረን ይግባኝ የምንጠይቅበትም ከሆነ የምናቀርብ ነው።
በሌላ በኩል ባለፈው ቅዳሜ ጥር 25 ቀን ያስተዳደሩ የመጀመሪያ ደረጃ ፍርድ ቤት እያንዳንዳቸው 2000 ብር የዋስትና ሲይዘው እንዲወጡ ፈቅዶላቸው የነበሩ አሰልጣኝ ኤፍሬም ነጋሽ ያሉበት 11 ተጠርጣሪዎች ላለፉት 48 ሰዓታት የፍርድ ቤት ውሳኔ ተጥሶ ፖሊስ ሊለቃቸው አልቻለም ሲሉ የተጠርጣሪዎቹ ጠበቆች በትላንትናው ዕለት ለይግባኝ ሰሚ ፍርድ ቤት አቤቱታ አቅርበዋል። አቃቤ ሕግ በበኩሉ የዋስትና ውሳኔውን በፍርድ ቤት አሳግጄ ነው ሳይፈቱ እንዲቆዩ ያደረግኩ ሲል መልሷል። በተጨማሪም ተጨማሪ ምርመራ ጊዜ ተጠይቆ ተፈቅዶለታል። ቀሪዎቹ 268 ተጠርጣሪዎች ዛሬና ነገን ጨምሮ በተለያዩ ቀናት ተከፋፍሎ እንዲቀርቡ አስቀድሞ በተሰጣቸው ቀጠሮ መሰረት 90ዎቹ ዛሬ ፍርድ ቤት ቀርበው ነበር። የችሎት አዳራሽ ስለማይችል 3 ተወካዮች ብቻ ወደ ችሎት እንዲገቡ ተደርጎ ቀሪዎቹ ተጠርጣሪዎች በሚኒባስና ገልባጭ መኪና ውጭ እንዲጠብቁ ተደርጓል። ሆኖም ተጠርጣሪዎቹ የልዩ ኃይሉን አያያዝና አሁን በሚገኙበት ኢንዱስትሪ መንደር አካባቢ ባለ ካምፕ እስከ ቅርብ ቀናት ድረስ መጸዳጃ ቤት የሌለ መሆኑን በመቃወም በመንገድ ላይ ሲያሰሙት በነበረው ተቃውሞ ችሎት ሳይቀርቡ ተረጋግተው ለነገ እንዲመጡ ዳኛው ቀጠሮ ሰጥተዋቸው በጥምቀት አከባበር ላይ የተፈጸሙትን ትንኮሳ ተከትሎ በተነሳውና ፖለቲካና መልካም አስተዳደር ላይ ባተኮረው ተቃውሞ ፖሊስ 308 ተጠርጣሪዎችን በቁጥጥር ስር አውሎ እንደነበር ከሳምንት በፊት ገልጾ ነበር። ሆኖም በተቃውሞ ሂደት የተፈጸሙ ጥፋቶች ሊኖሩ ቢችሉም የተቃውሞ እንቅስቃሴው ግን እንደ መብት ጥያቄ መታየት አለበት ብለው ያመኑ 14 የግል ጠበቆች ለእነኚህ ተጠርጣሪዎች በነጻ የጥብቅና አገልግሎት እየሰጧቸው ይገኛል። በተያያዘ ዜና ከ1998 ጀምሮ የድሬዳዋ አስተዳደር ፖሊስ ኮሚሽን ኮሚሽነር የነበሩት ጌታቸው አስረስ በኦሮሚያ ክልል በልዩ ልዩ ኃላፊነቶች ሲያገለግሉ በነበሩት ኮሚሽነር አለሙ መርጊያ ተተክተዋል። ኮሚሽነሩ የተነሱት በፈቃዳቸው ጠይቀው ይሁን ወይም ከሰሞኑ የተቃውሞ እንቅስቃሴ ጋር የተያያዘ ስለመሆኑ መረጃ አልተገኘም። ሆኖም ከሳምንት በፊት ከቪኦኤ ጋር ቃለ ምልልስ ሰጥተው የነበሩት ከንቲባ ኢብራሂም ኡስማን በአጠቃላይ ጊዜ ፖሊስ ላይ ለውጥ ይኖራል ማለታቸው ይታወሳል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ሸኮን ላይ ድሬዳዋ።
አዲስ ቸኮልን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ተከታዩ ዘገባችንም ወደ ፍርድ ቤት ነው የሚወስደን። የፌዴራሉ ጠቅላይ ፍርድ ቤት በአቃቤ ሕግና በአቶ ኢሳያስ ዳኘው መካከል ባለው ክርክር የእግድ ትእዛዙን አነሳ። ጉዳዩን ሲመለከት ለቆየው የበታች ፍርድ ቤት ውሳኔ እንዲሰጥበትም ልኳል። ከፍተኛው ፍርድ ቤት ጉዳዩን ለማየት ቀጠሮ ቆርጧል። መለስካቸው አመሀ ዝርዝሩን ይዟል።
የፌዴራሉ ከፍተኛ ፍርድ ቤት አስረኛ ወንጀል ችሎት ዛሬ በአቃቤ ሕግና በአቶ ኢሳያስ ዳኘው መካከል ያለውን ክርክር የተመለከተው በጽህፈት ቤቱ ነበረ። የተጠርጣሪ አቶ ኢሳያስ ጠበቃ ከደንበኛቸው ጋር ለምን እንደቀረቡ ሲጠየቁ ከጠቅላይ ፍርድ ቤት ቀደም ሲል እንደተሰናበቱ አስታውሰው ዛሬ እዚህ የቀረቡበትን ምክንያት ግን እንደማያውቁ ገልጸዋል። ቀደም ሲል የፌዴራሉ ከፍተኛ ፍርድ ቤት አስረኛ ወንጀል ችሎት ተጠርጣሪው አቶ ኢሳያስ ዳኘው በዋስ እንዲፈቱ ወስኖ ነበረ። ይሁንና ከሳሽ አቃቤ ሕግ ውሳኔውን በመቃወም ለጠቅላይ ፍርድ ቤት ይግባኝ ብሎ የበታች ፍርድ ቤትን ውሳኔ አሳግዶ ለክስ ማቅረቢያም የአስር ቀን ጊዜ አስፈቅዷል። የአቶ ኢሳያስ ጠበቃ ዛሬ ለፍርድ ቤቱ ያስታወሱት ይህን ትእዛዝ ነው። በመሆኑም ደንበኛቸው እዚህ ፍርድ ቤት የሚቀርቡበት ምክንያት እንደሌለ ተናግረው አቃቤ ሕግ በፈለገው ጊዜና ስፍራ ሊያቀርባቸውና ሊያንገላታቸው ሕግ አይፈቅድለትም ሲሉ ተከራክረዋል። ፍርድ ቤቱ በበኩሉ አቃቤ ሕግ አዲስ አቤቱታ ለዚህ ችሎት እንዳቀረበ አስረድቶ አቤቱታ መቀበልና መመርመር ግዴታውም ስልጣኑም እንደሆነ አስገንዝቧቸዋል። ስለሆነም የአቃቢ ሕግን አቤቱታ ለመመልከትና የእሳቸውንም ክርክር ሰምቶ ውሳኔ ለመስጠት ለነገ ጥር 29 ቀን 2011 ዓ.ም ከቀትር በኋላ ሁለቱም ወገኖች እንዲቀርቡ ትእዛዝ ሰጥቷል። አቶ ኢሳያስ ዳኘው በሶማሌ ክልል በሜቴክ አማካኝነት ከተሰሩ የኢትዮጵያ ቴሌኮም ማማዎች ጋር በተያያዘ በሙስና ወንጀል ተጠርጥረው በስር ላይ እንዳሉ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የቤንሻንጉል ክልል ሰላም ግንባታና ጸጥታ ቢሮ 203 ጸረ ሰላም ኃይሎች ያላቸውን ግለሰቦች በቁጥጥር ስር መዋሉን ገለጸ። እነዚህ ኃይሎች የበርታ ሕዝብ ነጻ አውጪ ንቅናቄ በማለት ራሳቸውን የሚጠሩና ጥቃት ለመፈጸም ስልጠና ላይ ያሉ መያዛቸውን የቢሮ ኃላፊ ለቪኦኤ ተናግረዋል። በወታደራዊ ጥቃቱ ወቅት ሁለት ግለሰቦች መሞታቸውም ተገልጿል። የበርታ ሕዝብ ነጻ አውጪ ንቅናቄ ተወካዮችን ለማግኘት ያደረግነው ጥረት አልተሳካም። ናኮር መልካ ዝርዝር አለው።
ቁጥራቸው 203 የሚደርስ የበርታ ሕዝብ ነጻ አውጪ ንቅናቄ በማለት ለሚጠሩ ለሶስት ወራት ህገወጥ ወታደራዊ ስልጠና ሲሰጥ የቆየን ኃይል ትናንት ከፌዴራል መንግስት ጋር ባደረጉት ወታደራዊ ጥቃት መያዛቸውን የሰላም ግንባታና ጸጥታ ምክትል ኃላፊ ኮማንደር አብዱላዚዝ መሐመድ ለቪኦኤ ተናግረዋል። ኃይሎቹ በአሶሳ ወረዳ ገንገን ቀበሌ መያዛቸውንም የጠቀሱት ኮማንደር አብዱላዚዝ ወደ ሆሞሻና መንጌ ወረዳዎች ጥቃት ለመፈጸም እየተንቀሳቀሱ ነበር ብለዋል።
ሰዎቹ የጸረ ሰላም ኃይል አላማ ያላቸው ወጣቶችን በማሰባሰብ ጫካ ውስጥ ሲያደራጁ የነበሩ ግለሰቦች የጸጥታ ኃይሎች እንዲፈተኑ ተደርጎ ከተፈተኑ በኋላ እነዚህ ሰዎች ኮቴያቸውን በመከተል ትናንትና ሙሉ በሙሉ ቁጥጥር ስር ያሉበት ሁኔታ አለ ማለት ነው።
እነዚህ ጸረ ሰላም ኃይሎች በማለት እርስዎ የገለጿቸው ሰዎች የት ነው ሲንቀሳቀሱ የነበሩት? በክልሉ በተንቀሳቀሱባቸው ቦታዎች ላይ ምን ያህል ጊዜ ቆይተዋል የሚለውን ማየት እንችላለን?
አዎ፣ ግለሰቦቹ በግምት ከሶስት ወር ወደ ገንገም በመባል የሚጠራ ቦታ ላይ እዚያ ጋ ወጣቶችን አሰባስቦ ሲያሰለጥኑ ነበር። ይህንን ስልጠናቸው ሳይጨርሱ ወደ አደጋ ሳያደርሱ መፈተን አለበት የሚል ከፌደራል መንግስት ጸጥታ ኃይሎች ጋር አብረን በመሆን ከማሰልጠኛ ብዙ ጊዜ እጃቸው ውስጥ ሳይገባ መፈተን አለበት በሚል እንዲፈተኑ ተደርጎ ጉዳያቸውን ተከትለን ያው ትናንትና በቁጥጥር ስር አውለናል ማለት ነው።
ከእነዚህ ኃይሎች በሰላማዊ መንገድ እንዲንቀሳቀሱ የሽምግልና ጥሪ ተቀብለው ከህብረተሰቡ ጋር ተቀላቅለው በሰላም ህይወታቸውን የሚመሩ የንቅናቄው አባላት እንዳሉ ኮማንደሩ ገልጸዋል። አሁን የተያዙት ግን ይህን የሰላም ጥሪ ወደ ጎን በመተው ጫካ ገብተው ራሳቸው መንግስት ለመሆን የሚጥሩ ስለሆኑ እንዲበተኑ ተደርጓል ብለዋል።
ግለሰቦቹ ከዚህ በፊት ችግር ፈጣሪ ናቸው፣ በተለያየ ጊዜያት ራሳቸው መንግስት መሆን የሚፈልጉ እንደ ነዋሪ ሆኖ ህግና ስርዓትን አግብሮ መኖር የማይፈልጉ ግለሰቦች መሆኑን በተደጋጋሚ ችግር የሚፈጥሩ ግለሰቦች ናቸው። ቢመከሩም ሁልጊዜ ከጥፋት ማይርቁ ግለሰቦች ናቸው። ባጠፉት የጥፋት መሰረት የህግ ለህግ ተገዢ እንዲሆኑ በተደረገላቸው መጥሪያ መሰረት እነዚህ ሰዎች መጥሪያውን ወደ ጎን በመተው ወደ ጫካ ወጣቶችን አሰባስቦ ራሴ ነጻነት አወጣለሁ ብሎ የወጡ ግለሰቦች ናቸው ማለት ነው። ግለሰቦቹ ደግሞ ደህኒ ያው አንድ የሚንቀሳቀሰው ፓርቲ አለ እንደዛ ተብሎ የሚጠራ ምልመላ እና ስልጠና ሲያካሄዱ የነበረ ቁጥጥር አለ። የዛ ጫካ ምልመላ የሚያካሄዱ የነበረ እነሱ ቁጥጥር ማለት ነው።
የክልሉ መንግስት ጸረ ሰላም ኃይሎች በማለት የሚጠራቸው ሲያዙ በሰላማዊ መንገድ እጅ እንዲሰጡ ቢጠየቁም ተኩስ በመክፈታቸው ሁለት ሰዎች በተኩስ ልውውጡ እንደተገደሉ በመንግስት በኩል ግን ምንም ጉዳት አለመድረሱን ገልጸዋል።
መንግስት በሰላማዊ መንገድ እጃቸው ሲሰጡ ከፍተኛ የሆነ ጥረት አድርጓል። ምክንያቱም ሰዎች የተላኩ በሰላማዊ መንገድ በሆነ መንገድ እንዲገቡ ጥሪ ቢደረግላቸው ሰው ቢላግባቸው ሽማግሌ ቢላግባቸው ሊቀበሉ ስላልቻሉ ያው ጸጥታ ኃይሉ ከካምባቸው በመግባት እንዲፈተኑ ተደርጓል። ከዛ ውስጥ ታድሶ ተሰጥቷቸው ወደ አካባቢ የተመለሱ አሉ። እነዚህ ውስጥ ደግሞ በፊትም እኛ እጃችን አንተትን ብሎ ደግሞ የመጨረሻ አቋም ይዞ ወደ ጫካ እንደገና የሸፈቱ እነሱ ናቸው። ተኩስ ከፍቶ አንድ ሁለት ሰው ገነሱ ሞቷል።
ቡድኑ ይዞት ይንቀሳቀስ የነበረ የተለያዩ የነፍስ ወከፍ መሳሪያ መያዙንም ጨምረው ገልጸዋል። የበርታ ህዝብ ነጻ አውጪ ንቅናቄ ተወካዮችን ለማግኘት ያደረግነው ጥረት አልተሳካም። የንቅናቄው ሊቀመንበር በሌላ ጉዳይ ተጠርጥረው በህግ ቁጥጥር ስር እንደሚገኙ የክልሉ ሰላም ግንባታና ጸጥታ ቢሮ ምክትል ኃላፊ ጠቁመዋል። ስለ ዝርዝሩ ግን አላብራሩም። ለአሜሪካ ድምፅ ናኮር መልካ ነቀምቴ።
ናኮርን ለዘገባው እናመሰግናለን። አሁን ቀደም ሲል በዜናው ላይ ወደ ጠቀስነው ሪፖርት እናልፋለን። ዩናይትድ ስቴትስ ውስጥ የዴሞክራሲ ይዞታ በእጅጉ ተዳክሟል ሲል ዋና መስሪያ ቤቱን ዋሽንግተን ዲሲ የሆነው ፍሪደም ሀውስ የሚባለው መንግስታዊ ያልሆነ ቡድን ትናንት ባወጣው ሪፖርት አመልክቷል። ፍሪደም ሀውስ ለጠቀሰው የዴሞክራሲ መንሸራተት ምክንያቱ ፕሬዚዳንት ዶናልድ ትራምፕ በሕግ የበላይነት በጭብጥ ላይ በተመረኮዘው ጋዜጠኝነት በሌሎች መርሆችና በዴሞክራሲ ደንቦች ላይ እያካሄዱ ናቸው ያለው ያልተቋረጠ ጥቃት ነው ሲል ከሷል። ሪፖርቱ በዴሞክራሲ አያያዛቸው ተሻሽለዋል ካላቸው ሀገሮች መካከል ኢትዮጵያ ትገኝበታለች። ኤርትራ ደግሞ የነጻነት ጭራ ብሎ ከዘረዘራቸው ሀገሮች መካከል አሰልፏታል። ሜጋን ደዞር ያጠናቀረችውን ዘገባ ሰለሞን አባተ ያቀርበዋል።
ዴሞክራሲ እንደ ዩናይትድ ስቴትስ ሁሉ በአምባገነናዊነት የተዋጠባቸው ሌሎችም ሀገሮች አሉ ሲል ፍሪደም ሃውስ በሪፖርቱ አመልክቷል። ለድምፁ መቋረጥ ይቅርታ ጠይቃለሁ። እንደገና ጀምረዋለሁ። ዴሞክራሲ እንደ ዩናይትድ ስቴትስ ሁሉ በአምባገነናዊነት የተዋጠባቸው ሌሎችም ሀገሮች አሉ ሲል ፍሪደም ሃውስ በሪፖርቱ አመልክቷል። የፍሪደም ሃውስ ፕሬዚደንት ማይክል አብራሞዊት ትናንት በሰጡት መግለጫ ዋናው አደጋ የሚመነጨው የአሜሪካ ዴሞክራሲ ዘላለማዊ ካለመሆኑና በተለይ ደግሞ ፕሬዚደንቷ ለመሠረታዊ ዋልታዎቹ ክብር ሳይኖረው ሲቀር ነው ብለዋል። ይሁን እንጂ በዓለም አቀፍ ደረጃዎች ከታየ የዩናይትድ ስቴትስ ዲሞክራሲ አሁንም ጠንካራ መሆኑን የነጻነት ይዞታዋ ነጥብ ቢናገርም ወትሮ አቻዎቿ ከነበሩት ጀርመን፣ ፈረንሳይና እንግሊዝን ከመሳሰሉ ነባር ዲሞክራሲዎች አሽቆልቁሏል። በነ ግሪክ ክሮኤሽያ እና ሞንጎሊያ ሰልፍ መቀላቀሏንም ይኸው የፍሪደም ሃውስ ያለፈው የ2018 ዓመተ ምህረት የዓለም የነጻነት ይዞታ ሪፖርት ይናገራል። ከነባር የነጻነትና የዲሞክራሲ ይዞታቸው ማሽቆልቆላቸው ከተጠቀሰው መካከል ከአውሮፓ ሃንጋሪ፣ ከደቡብ አሜሪካ ኒካራጓ፣ ከአፍሪካ ካሜሩን፣ ከእስያ ቻይና የሚገኙበት ሲሆን በግምገማው ከታዩ 195 ሀገሮች 50ው ነጻነት የሌለባቸው ተብለው ተፈርጀዋል። 59 ሀገሮች በከፊል ነጻ፣ 86 ሀገሮች ነጻነት የተረጋገጠባቸው ተብለዋል። ባለፈው ዓመት የነጻነት መለኪያ የሰልፉ ጭራ ናቸው ከተባሉት ሀገሮች ሶሪያ፣ ደቡብ ሱዳን፣ ኤርትራ፣ ቱርክሜኒስታንና ሰሜን ኮሪያ የተጠቀሱ ሲሆን የነጻነት አውራ ተብለው ደግሞ ፊንላንድ፣ ኖርዌይ፣ ስዊድን፣ ካናዳና ሆላንድ በመሪነት ተጠርተዋል። አርሜንያ፣ ኢትዮጵያና ኢራቅ ባለፈው ዓመት ውስጥ በነጻነትና በዲሞክራሲ ይዞታ ጉልህ የእድገት ለውጥ ያስመዘገቡ ተብለው ተሞካሽተዋል። በፍሪደም ሃውስ ሪፖርት ኢትዮጵያ ውስጥ ገዢው ፓርቲ የለውጥ ሐሳብ የሰነቁ ወይም ለውጥ አራማጅ ሲል የጠራቸውን ጠቅላይ ሚኒስትር በመሪነት ማውጣቱንና ይህ እርምጃም የአስቸኳይ ጊዜ አዋጁ እንዲነሳና የፖለቲካ እስረኞች እንዲፈቱ ለማድረግ ማስቻሉን ፍሪደም ሃውስ አመልክቷል።
ሰለሞንን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ባለፈው ሳምንት በጅቡቲ ኦቦክ በተሰኘ ስፍራ በተገለበጠ ሁለት ጀልባ ሕይወታቸውን ያጡ ኢትዮጵያውያን ቁጥር 57 መሆኑን ባለፈው ሳምንት ዘገባችን እነዚህ የሟቾች ቁጥር ኢትዮጵያውያን ይሁኑ አይሁኑ አለመታወቃቸውን ጠቅሰን ዘግበን ነበር። በዛሬው ዕለት ያነጋገርናቸው የውጭ ጉዳይ ሚኒስትር ቃል አቀባይ አቶ ነቢያት ጌታቸው ሟቾቹ ኢትዮጵያውያን መሆናቸውን ገልጸውልናል። በዚህም ልብ የሚሰብር አደጋ ምክንያት ለቤተሰቦቻቸው መጽናናትን እንመኛለን ሲሉም ገልጸዋል። አደጋው ከተከሰተበት ጊዜ አንስቶ በጅቡቲ የኢፌዴሪ ኤምባሲ ምክትል ሚስዮን መሪ አምባሳደር መሐመድ ሐሰን የተመራ አራት አባላት ያሉት የልዑካን ቡድን አደጋው የደረሰበት ቦታ ላይ በመሄድ ጉዳዩ ላይ ማጣሪያት ሲያደርጉ እንደቆዩም ገልጸዋል። ማምሻውን አነጋግሬያቸው ነበር።
ሲሆን እናንተም እንደተከታተላችሁት ጅቡቲ ሰሜን ምስራቅ አቅጣጫ የምትገኝ ኦቦክ የምትባል አስተዳደራዊ ክልል አለች ጅቡቲ ውስጥ። ከዛ ጎዶሪያ የሚባል ቦታ አለ። ከዛ አካባቢ ህጋዊ ባልሆነ መንገድ ወደ የመን ለመሸጋገር ሲሞክሩ የነበሩ ኢትዮጵያውያን ናቸው ይሄ አደጋ የደረሰባቸው፣ ጀልባ መገልበጥ አደጋ የደረሰባቸው። ይህን አስመልክቶ የውጭ ጉዳይ ሚኒስቴር ያው በትናንትናው ዕለት አንድ መግለጫ አውጥቷል። የያዘ መግለጫ ለመላው ቤተሰቦች፣ ወዳጅ ዘመዶችና ለመላው ኢትዮጵያ ሕዝብ መጽናናትን ይመኛል የውጭ ጉዳይ ሚኒስቴር። ይህን ካልኩ በኋላ አደጋው ከተከሰተበት ጊዜ አንስቶ የተደረጉ እንቅስቃሴዎችን ለማንሳት ያህል አደጋው ከተሰማበት ሰዓት አንስቶ እዛ ጅቡቲ የሚገኘው የኢፌዴሪ ኤምባሲያችን አባላት ያሉት ቡድን አደራጅቶ ወደ አደጋው ስፍራ ተንቀሳቅሷል። እዛም እንደደረሰ ቅድም የጠቀስኳት አካባቢ ያስተዳደር የኦቦክ አስተዳደራዊ ክልል ኃላፊዎች ጋር በጋራ በመሆን ወደ አደጋው ስፍራ አብረው ሄደዋል። አደጋው ስፍራ ላይ የጅቡቲ መንግስት ኃላፊዎች፣ የአይኦኤም ሰዎች፣ የዓለም አቀፉ ቀይ መስቀል ማህበር ሰዎች ሆኖ በጋራ ከአደጋ በህይወት የተረፉትንም ሰዎች ማነጋገር ችሏል። እንግዲህ እነሱ እዛ ባገኙት መረጃ መሰረት 16 ዜጎች በህይወት ጣፋቸውን መረጋገጥ የተቻለ ሲሆን ከዓለም አቀፉ ቀይ መስቀልና ከዓለም አቀፉ ስደተኞች ማህበር አይኦኤም ጋር በመሆን አስፈላጊው ሕክምናና ድጋፍ እንዲያገኙ ማድረግ ተችሏል። እዛ በመለስ እንግዲህ ከህይወት ከጠፉ ሰዎች ከተደረገ ቃለ ምልልስ ነው ምን ያህል ኢትዮጵያውያን ህይወታቸው አልፏል የሚለውን መረጃ ማግኘት የተቻለው። በአጠቃላይ 57 ኢትዮጵያውያን ህይወታቸውን ያጡ መሆናቸውን ነው ማረጋገጥ የተቻለው። ከዚህ በኋላ እንግዲህ የተደረገው እዛው አካባቢ ካምፕ አለ፣ አይኦኤም ካምፕ። በርካታ ኢትዮጵያውያን ተመሳሳይ የሆነ አደጋ ብዙ ጊዜ ለማድረግ የተሰባሰቡበት ነው። እነሱንም በማግኘት ይህ አይነቱ አካሄድ ራሳቸውን ለአደጋ የሚያጋልጥ መሆኑን ውይይት በማድረግ ወደ 347 የሚሆኑ ሰዎች ወደ ኢትዮጵያ ለመመለስ በፈቃደኝነታቸውን ገልጸዋል። ይህ እንግዲህ በፈቃደኝነት ለመመለስ ስለወሰኑ አስፈላጊ እገዛ በማድረግ ወደ በፍጥነት ወደ ሀገራቸው እንዲመለሱ ለማስቻል እዛ ያለው ሚስዮናችን የጉዞ ሰነዶችን በማዘጋጀት ከሌሎችም አካላት ጋር በመመካከር ወደ ሀገራቸው ለመመለስ ጥረት እየተደረገ ይገኛል።
እንግዲህ አቶ ነቢያት፣ እንደሚታወቀው በአሁኑ ሰዓት የመን ያሉ ኢትዮጵያውያን ወደ ኢትዮጵያ ለመመለስ እየጠየቁም ያሉበት ሁኔታ አለ። ከሁለት ወራት በፊት ተመሳሳይ ሪፖርቶችን አቅርበን ነበር፣ UNHCR ሰነድ ይስጠን የሚል። አሁን ደግሞ አልተቋረጠም ማለት ነው? ሰዎች አሁንም እየተሰደዱ ነው፣ እየሄዱ ነው ማለት ነው?
አዎ፣ እንግዲህ የሚያሳዝነው እዛም ያሉ ሰዎች ጋር ከኤምባሲያችን እዛ ቦታው ላይ ተገኝተው ካሉ ሰዎች ካደረጉት ቃለ ምልልስ ያገኙት መረጃ ምንድን ነው? እየሄዱ ያሉት ሰዎች አሁን በየመን ያለውን ተጨባጭ ሁኔታ በሚገባም ግንዛቤ ያላቸው እንዳልሆነ ነው። ስላለው ጦርነት፣ ሊገጥማቸው የሚችለውን አደጋ፣ የጀልባ ጉዞም እንዲህ በቀላሉ ለከፍተኛ አደጋ ሊያጋልጣቸው እንደሚችል ጥቅማና ግንዛቤን በሰዎቹ ዘንድ በተጓዦቹ ዘንድ እንደሌለ ነው ለመረዳት የተቻለው። ለዚህም ነው አሁን ወደ 347 ሰዎች ይህን ጉዞ ሊያደርጉ የተዘጋጁ ግን በተደረገው ውይይት በፈቃደኝነት ብንመለስ ይሻላል የሚለው ውሳኔ ወስነው ወደ ሀገራቸው ለመመለስ የወሰኑ።
ከየት አካባቢ የሄዱ ናቸው? ማለት ከየት አካባቢ ስል የገጠራማ ነው የከተማ አካባቢ ነው? ከየት አካባቢ ነው የተነሱት?
በዝርዝር እንግዲህ ዝርዝሩ ከእያንዳንዱ መንደር የመጣውን ማወቅ አይቻልም። ከተለያዩ የኢትዮጵያ ክልሎች የመጡ ናቸው። በአብዛኛው ግን በምስራቃዊ የሀገራችን አካባቢ ከተለያዩ ስፍራዎች የመጡ ሰዎች ናቸው።
ባለፈው ሳምንት በዚህ በጅቡቲ ኦቦክ በተሰኘው ስፍራ በደረሰው የጀልባ መገልበጥ አደጋ ሕይወታቸውን ያጡት 57 ሰዎች ኢትዮጵያውያን መሆናቸውን የውጭ ጉዳይ ሚኒስቴር ሲያረጋግጥ ቀብራቸውም አስክሬናቸውን በተገኘበት አካባቢ ጎርዲያ በተባለ ስፍራ መፈጸሙን ገልጾልናል። ከአደጋው 16 ሰዎች በሕይወት ተገኝተዋል። ዓለም አቀፉ የፍልሰተኞች ድርጅት IOM የተረፉትን እማኝ አድርጎ ባለፈው ሳምንት ባወጣው ሪፖርት አስክሬናቸው ያልተገኘ እንዳሉም አስታውቋል። የኢትዮጵያ ውጭ ጉዳይ ሚኒስትር ቃል አቀባይ አቶ ነቢያት ጌታቸው የተረፉትን ወደ ቦታቸው ለመመለስ ከፍተኛ ጥረት እየተደረገ እንደሆነ፣ ሊሄዱ ደግሞ መዛው ተቀምጠው የነበሩ 347 የሚሆኑ ሌሎች ስደተኞችንም ለመመለስ ጥረት እየተደረገ ነው ብለዋል። በዚህ አጋጣሚም የህይወት አድን ግብረ ኃይል በማቋቋም በህይወት የተረፉትን ዜጎች በመርዳት ህይወታቸውን ያጡ አስክሬንን በመፈለግ እንዲሁም ቀብራቸው እንዲፈጸም በማድረግ ድጋፍ ላደረጉላቸው የጅቡቲ መንግስትና ዓለም አቀፍ የስደተኞች ድርጅት ምስጋናን አቅርበዋል። አድማጮች፣ እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። አስተያየቶቻችሁን በቪኦኤ አምሃሪክ የፌስቡክ ገጻችን እንዲሁም ሃሽታግ ጋቢና ቪኦኤን በመጠቀም በትዊተር ላይ አድርሱን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ዝግጅታችንን በቴክኒክ ያቀናበረው ሞክቢል ያበሩ ነው። ጉዟችሁ የሰመረ ይሁን እያልን በጀመር ነው በዚህ አደራ በተሰኘው በስደተኞች ህይወት ላይ ባጠነጠነው ሙዚቃ እንተዋችኋለን።
Yeruf tasfas nikala amal sal biyale yegit jush ay wadka juka sva irbadet yeruf tasfas
nikoo amal sal hundale yegit jush ay wadka eruf tas irbadet
Chini nessa la meret odelai kun Radio Sagale Amerikati.